ወያኔና ጠባብ ጎሰኝነት ያንድ ሳንቲም ሁለት ገጽታዎች ናቸው። ጠባብና ዘረኛው ጸረ ኢትዮጵያ ሉዓላዊነት፣ ጸረ ህዝብና አንድነት፣ ማህበረ ገስገስቲ ብሔረ ትግራይ ተዋሃድ የሻቢያ የበኩር ልጅና በአምሳያው የተፈጠረው የዛሬ ህወሓት የኢትዮጵያን ህዝብ በጎሳ በቋንቋ እስከመገንጠል ሀገርና ህዝብን ለመበታተን ፕሮግራም ነድፎ ደደቢት ከመሸገበት ከ1967 ዓመተ ምህረት ጀምሮ እስከ ዛሬዋ ድረስ ኢትዮጵያ ላለችበት መከራና ችግር ዳርጎታል። ኢትዮጵያና ህዝቧ ለመከራ የተጋለጡት ወያኔ ዜጎችን በጎሳችሁ እመኑ፣ አንመሳሰልም፣ ኢትዮጵያ አትበሉ፣ ኢትዮጵያዊነት የለም የሚለው ፕሮፓጋንዳ እንዲሰምርለት ቅጥረኛ ባንዳዎችን ስላሰለፈ ነው። ከትግራይ ክልል ውጭ ያለውን ህዝብ በብተና ዕቅድ ውስጥ በማስገባት ዜጎች ከራሳቸው ዘር ውጭ ሌላውን ማመን የማይችሉበት ሁኔታ እንዲገቡ የፈጸማቸው ደባዎች ሰምረውለታል። ዘርና ቋንቋን ባህልን ተሻግረው ሊያስተሳስሩ የሚችሉ ማህበራዊ ትስስሮችን ለመበጣጠስ ወያኔዎች ከራሳቸው ክልል ውጭ ባለው የኢትዮጵያ መልክዓ ምድር ውስጥ መርዝ ተክለዋል። የከፋፍለህ ግዛ ርዕዮተ ዓለም የትግራይነትን ምንነት መገንቢያ ተደርጎ ተይዟል። ይህ መሰሪ ድርጊት ውሎ አድሮ ይዞ የመጣው አስከፊ መዘዝ ከፊታችን ላይ ወድቋል። የወያኔ ፍልስፍና በዝግምታ የቦረቦረውን አንድነት በብተና አፋፍ ላይ ጥሎናል። ውሃ ሲወስድ እያሳሳቅ ነው እንዲሉ ወያኔና ደቀ መዛሙርቶቹ ሲለፍፉት ሲደግሱለት የነበረው አራዊተ ሕገ መንግሥት ሲያሽቃርሩበት የነበረው የብሔረሰቦች ቀን ወያኔ የያዘመታቸው ወጠኞችና ጽንፈኞች ፋሽስቶች የሚሞጋገሱበት ግንቦት 20 እንክርዳዱ መርቅዞ ወያኔዎችንም ሆነ ባንዳዎችንም አገራችንንም ጨምሮ ከታላቅ ብሔራዊ ውርደት ሁላችንም ወደማንድንበት ምዕራፍ አድርሰውናል። እያንዳንዱ ጎሳ ራስህን አድን የሚለው ወያኔያዊ ፍልስፍና ሀገራዊ አጀንዳዎችን ማንሳት፣ በሀገር ደረጃ የሚፈጠረውን የፖለቲካ ስርዓት ቅርጽ ለመስጠት አልፎ ተርፎም ወያኔን ከስልጣን ለማባረር የሚያስችል አመራር እንዲይዝ ለማድረግ ከፍተኛ እንቅፋት ሆኗል። አገራችን ኢትዮጵያ በወያኔና በጎሰኞች ፍልስፍና ምክንያት ሀገራዊ ፖለቲካ የሚያስተሳስራቸው ለሀገራዊ ፍትሃዊ ተቋማት መፈጠር በጋራ የሚታገሉ ዜጎች መካን ሆናለች። ከቅርብ ጊዜ ወዲህ የዘውግ መብቴን የማታከብር ኢትዮጵያ ትበጣጠስ በሚል አመራር ስር እየተዋሃደና ጥሪ እያሰማ የመጣው የጥቂት ጽንፈኞችና አክራሪ ኦሮሞዎች እንቅስቃሴ ከወያኔ ባልተናነሰ ሁኔታ ኢትዮጵያን እየናጣት ነው። ከአምስት ዓመቶች በፊት ወያኔ ለራሱ ዘረኛ የሥልጣን ዕድሜ ዋስትና አድርጎ ያሰለፈው ኦነግ እንዳሜባ ሲፈለፈል ከቆየ በኋላ ዛሬ የኢትዮጵያን ሕዝብ የመከራ ዘመን ለማራዘም ብቅ ብሏል። ወያኔ ራሱ ከፋፍለህ ግዛ ፖሊሲ ከሰዓት ወደ ረመጥ እየጨመረው ሲሆን ለኢትዮጵያዊነትም ጨው ለራስ ስትል ጣፍጥ፣ አለበለዚያ ድንጋይ ነው ብለው ይወረውረዋል የሚለው አገላለጽ በጆሮው እያቃጨለ ነው። የኦሮሞ ሕዝብ የነጻነት ትግል እየገሰገሰ ነው የሚለው ዜና በግንቦት ሰባት ልሳኔ እሳት ቀለብ ከመሆን አልፎ ዲሞክራቲክ ኢትዮጵያዊ ነኝ የሚለውም ጀሌ ሁሉ ወሬውን በዝምታ እያላመጠ ነው። ወያኔዎችና ኦነጎች ዘር ለይተው የተደራጁ በመሆናቸው በሌሎች ነገዶች ላይ ጥቃት ይፈጽማሉ። በተለይም ሁለቱ አክራሪ ቡድኖች በአማራው ላይ ለትውልድ ተነግሮ የማያልቅ የዘር ማጥፋት እርምጃ ወስደዋል። ስብዕና ያጡና የአውሬነት ባህሪ የያዙ እነ ጀዋር ዛሬም ለተከታዮቻቸው የሚሰጡት ትዕዛዝ ወያኔና ኦነግ በአማራው ላይ የፈጸሙት ግፍ በአዲስ እንዲካሄድ ነው። በአገራችን ወያኔና ኦነግ በአንድ የጥላቻ ፍልስፍና ይመራሉ። ሕዝብን ከፋፍሎ በማቆም ይመሳሰላሉ። ትግሬዎች ከልለው በልዩነት እንደሚፋልሉብን ሁሉ የኦሮሞ አክራሪዎች ክልላችን አበጅተን ማን የት እንደሚኖር ማን እንደሚባረር እንወስን ይላሉ። ሁለቱም ኋላ ቀርነት ጠፍሮ በያዘው አስተሳሰብ ላይ ቆመው የዘር ስሜትን በማጠናከር በዘር ላይ ያረፈ ጥላቻን ያስፋፋሉ። ሁለቱም ጽንፈኞች አማራውን ሕዝብ ለድህነት፣ ለበሽታ፣ ለስቃይ፣ ለመከራ፣ ለሐዘን፣ ለምባ፣ በደም የተላወሰ አሳዛኝ ገጽታ እንዲሰፍንበት አድርገዋል። የወያኔን ዘረኛ እምነትና ተግባር ከስር ከስር ሆነው የተማሩት የኦነግ ቅርንጫፍ ድርጅቶች ወደ እናት ድርጅታቸው በመጠቃለላቸው ዛሬ የጀዋርን የመተላለቅ ጥሪ የሚያወግዝ የኦሮሞ ልሂቃን ማግኘት አይቻልም። የውያኔ ፋሽስቶችና ዘራፊዎች አጋሮቻቸው ስግብግብነት የከፈተው ቀዳዳ በማስተር ፕላን ነጠቃን መከላከል የሚለው መነሻ ሆኖ አመፁን ቢቀሰቅስም የኦነግ ድርጅቶች ከዚህ ቀደም ሲል አራዊተ ሕገ መንግሥቱን ተንተርሰው የእኛ ብቻ ነው ብለው በሚጠሩት ክልል ውስጥ የቤት ሥራቸውን አከናውነዋል። ትግሬዎች የትግራይነት ምንነት ወይም አይደንቲቲ መገንቢያ ለማድረግ በኢኮኖሚ ዘርፍ ላይ ቆመው ያጠናቀቁትን ያህል ባይሳካላቸውም የኦሮሞ አክራሪዎች በሚያስተላልፉት ፕሮፓጋንዳ በዘር ላይ የተመሠረተ ስነ ልቦናዊ ዝግጅት አጠናቀዋል። የዘር አጥር በመገንባት ወያኔን በጋራ ለመታገል የሚቻልበትን ጉልበት አምክነዋል። የወያኔን ዘረኝነት ለመታገል እያንዳንዱ ጽንፈኛ ድርጅት የዘረኝነት ግንብ እየገነባ በተናጠል ልታገል ቢል በዘረኛ መንገድ ወታደራዊ ጉልበቱንና ሀብቱን ያቀናጀውን ወያኔን ለማስወገድ እድሉ የመነመነ ይሆናል። የወያኔን አካሄድ የተረዳውና በአምሳያው ተደራጅቶ እውቅና አግኝቶ የተንቀሳቀሰው የኦሮሞ ብሔርተኝነት የዲሞክራሲ ጥያቄዎችን እርግፍ አድርጎ ትቶ የሰዎችን አጥንትና ደም እየመነዘረ ሀገራዊ የፖለቲካ ስርዓት የሚፈጠርበትን ሁኔታ በመከላከል የዘውግ ማንነት ሸርተቴ ላይ ቆሞ ኢትዮጵያዊነትን የመካድ ልክፍት ላይ ወድቋል። ኦነግ የዘውግ እኩልነት ጥያቄ ከኢትዮጵያዊነት የዜግነት ጥያቄ ጋር ቅራኔ ውስጥ እንዲገባ በማድረጉ የራሱን አገር የመፍጠር ህልም ውስጥ ገብቷል። ዛሬ ከሀገራችን ኢትዮጵያ ከፊሉን ቆርሰንና ከልለን ባለቤትነት ይገባናል የሚሉት ኦሮሞዎች ካፈታሪክ ዘመን ተሸጋግረን ታሪክ በመዘገብ ከሰፈረበት ወቅት ያለፈውን ካነሳን የዋቢንና የጁባን ወንዝ ተከትለው ወደ ደቡባዊ ኢትዮጵያ የገቡበት ዓመተ ምሕረት በ14ኛው መቶ ዓመት በአጼ ይስሐቅ ዘመነ መንግሥት ነበር ሲሉ የኦሮሞ ተወላጅ የሆኑትና በዘመነ ንጉሥ ኃይለ ሥላሴ የገንዘብ ሚኒስትር የነበሩት አቶ ይልማ ደሬሳ በመጽሐፋቸው አትተውታል። አለቃ ታዬ የዚህኑ ነገድ ታሪክ ባተቱበት መጽሐፋቸው ኦሮሞዎች ከአጼ ይስሐቅ ዘመነ መንግሥት ቀደም ብሎ ሜጫ ከሚባሉ የኦሮሞ ጎሳዎች መካከል ተሰደው ለአጼ አምደ ጽዮን የጌታ ማደረጃቸውንና ይህም ንጉሠ ነገሥት በጣና ባሕርና በዳሞ መካከል ርስ ተሰጥቷቸው በዚያው እንደ ቀሩ ጽፈዋል። አቶ ይልማ ደሬሳ በመጽሐፋቸው ላይ ኦሮሞዎች ወደ ኢትዮጵያ የመጡበትን ሁኔታና ጊዜ በገለጹበት መጽሐፋቸው የአፍሪካን ቀንድ ለቀው በሁለቱ ወንዞች መካከል በቤናድር ሰፍረው ከኖሩ በኋላ እንደገና በሶማሌዎች ወረራ ምክንያት ወደ ሰሜን ምዕራብ መሰደድ የጀመሩት የኦሮሞ ሕዝቦች በዋቢ ሸበሌና በጁባ ወንዞች መካከል ከሚገኘው የቤናድር ወደብ አንስቶ በስተ ምስራቅ እስከ ባሌ፣ በስተ ደቡብ እስከ ሰሜን ኬንያ፣ በስተ ሰሜን እስከ አባያ ሐይቅ ባሕርና ወለሉ ተራ ድረስ ሰፍሮ ይገኙ እንደነበር ጠቅሰዋል። በመቀጠልም ወደ ኢትዮጵያ ወይን ደጋ ለመግባት የዋቢ ሸበሌን የዋቤንና የዱባን ሸለቆ ተከትለው አባያ ባሕር ዙሪያና ወላቡ በደረሱበት ጊዜ ማርና ወተት የሚፈስበት በመሆኑ ተደስተው ኖረዋል ብለዋል። ዝናቡ የማያቋርጥ የግጦሽ ሳር የማያልቅ ለከብቶቻቸው አምቦ ወይም ሆራ ባያሌው የሚገኝበት አገር በመሆኑ ሰፈራ አካሄዱበት። ከአገሪቱም ልምላሜ ሌላ ይህ አውራጃ ጠባጫሪ ከሆኑ ከሶማሌ ጎሳና ከባንቶዎች ጉርብትና የራቀ በመሆኑ የወላቡ ሰፈር ለኦሮሞ ሕዝብ ምድረገነት ሆኖ በሰላምና በምቾት መኖሩን ጀመሩ። አየሩ እንደ እሳት ከሚያቃጥል ከህንድ ውቅያኖስ ወደብ ለቀው የመጡት ሕዝቦች ለምለምና ቅዝቃዜ በሆነ ወይነ ደጋ ጤናማና ካለብርቱ የሆነ ትውልድ ሆነው ለመራባት ቻሉ ሲሉ አቶ ይልማ ደሬሳ በመጽሐፋቸው ላይ አስፍረዋል። ከዚህ የመፍለስና የመስፈር ክፍለ ዘመን በኋላ ያለ ሁኔታ የተጠናቀቀው ከሐረር በኩል በቱርክ መሳሪያና ወታደራዊ ድጋፍ የተንቀሳቀሰ የውስጥ ወረራ ሲካሄድ በወቅቱ የሰፈረው ሕዝብ ወደ ሰሜን በመግፋት አዲስ ሰፈራ ለማበጀት ችሏል። ኢትዮጵያ ከ1517 እስከ 1567 ከአንድ ወረራ ወደ ሌላ ወረራ እየተሸጋገረች ኖራለች። የሕዝብ ውህደት ከዚያን ጊዜ ወዲህ ለረጅም ጊዜ ተካሂዷል። ከዚህ ዘመን በኋላ የኢትዮጵያ ነጻነትና አንድነትን ለመጠበቅ ደረጃ ሁሉም አስተዋጽኦ አድርጓል። ማንኛውም ኢትዮጵያዊ ዜጋ የትኛውም ክፍለ ሀገር አገሩ እንደሆነ ያምናል። እዚህ ላይ ታሪክን የምንጠቅሰው ኦነግ ኦሮሚያ ብሎ የሰየመውን አምልኳዊና ምትሃታዊ የአገር ስም የግዛትነት ባለቤትነት እንደሌለው ለማስረገጥ ነው። በመከፋፈል አባዜ ንክሻ እንድንጠመድ ያደረገን ወያኔ ቢሆንም የወያኔን ርኩስ አላማ ተከትሎ ባገርና በህዝብ ስም ላይ መዝመት የሚወገዝ ነው። ስለ ባላገርነት መብት ስንነጋገር ግልጽ መሆን የሚኖርበት ብርቱ ጉዳይ አለ። ሰዎች ለሚኖሩበት ሀገር ባለቤት የሚያደርጋቸው ምንድነው? ከሌሎች ቀድሞ በቦታው መገኘት የባላገርነት መብት የሚያሰጥ ከሆነ ኦሮሞዎች ከቤናድር ከመነሳታቸውና ወላቦ ወደ ኢትዮጵያ ከመግባታቸው በፊት ዛሬ የሰፈሩባቸው ቦታዎች ባሌ፣ አሮሲ፣ ሲዳማ፣ ወለጋ፣ ሐረር ወዘተ በአማሮችና በሌሎች ነባር የኢትዮጵያ ህዝቦች የተያዘ ምድር ነበር። ስለዚህ ኦሮሞዎች ዘግይተው በ16ኛው ክፍለ ዘመን የደረሱ ስለሆነ እንደ ነባር ህዝቦች የባላገርነት መብት ላይኖራቸው ነው። ይህ ደግሞ የኦሮሞን ኢትዮጵያዊነት ሊያስክደን ነው። በሌላ በኩል ተቀባይነት ባገኘው በዓለም አቀፍ የዜግነት ህግ መሰረት የሚኖሩበት ወይም የተወለዱበት ሀገር አገራቸው ነው ብለን ካመንን ኦሮሞዎች ነዋሪዎቹን አባረው ከሰፈሩበት በኋላ የተባረሩት ዜጎች አገር ሰላም ሲሆን፣ መጥተው የሰፈሩበት ነዋሪዎች የአገሩ ባለቤትነት መብት አላቸው። ስለዚህ ቀድመውም የኖሩበት ሆኑ ኋላ የመጡት ህዝቦች የባላገርነት መብታቸው እኩል ነው። በሰላይና በአንድ ግዙፍ መዳፍ ስር ባደረች አገር ንቅናቄው መስፋፋት መቻሉ ስውሩና ሚስጥሩ አንድና አንድ ብቻ ነው፤ ለኦነግ ዓላማ የቀረቡ ቅስቀሳዎች ያስገኙት ውጤቶች ናቸው። ባሳለፍነው ሩብ ክፍለ ዘመን በደምና በዜግነት ለቆመው ጠንካራ አሃዳዊ ማንነታችን ኢትዮጵያዊነታችንን የሚሽሩ ቅስቀሳዎችን ከበቂ በላይ የተሰበከበት አገር ኢትዮጵያ ነች። ሞትና ስደትን ለተሻለ ኢትዮጵያ ልናውለው ባለመቻላችን የዞግ ፖለቲካ አፍጦ እንዲወጣ ተደርጓል። የየብሔሮች ሊቃኖችም መካከል ቢሆን በየክልሉ እየተነሳ ካሉ የማንነት ጥያቄዎች ጋር መቆራኘት አንድምታ ገኗል። በወያኔና በኦነግ የሚፋለሰውና የሚፈርሰው ማኅበራዊ ስሌት የሚናደው ሀገራዊ ማንነት፣ ወያኔዎች እንዳምባሻቸው የሚቆራርሱት መሬት፣ በሽያጭ የሚተላለፉ የሀገር ሀብት፣ የትውልድ ብኩንነትና አገር ጥሎ መጥፋት መምረጥ አማራጭ ነው የሚለው ትውልድ ስናገናዘብ ዘግናኝ የመዓቱ ጊዜ እየቀረበ መምጣቱን ይጠቁመናል። በህዋት የብረት ክንድ ያሳለፍናቸው ሩብ ክፍለ ዘመን አማራውን ለመከራ ያጋለጠ መሆኑ እየታወቀ ሌሎቻችንም ያገዛዙን ግፍ እንደየድርሻችን እንጋራ የሚለው ጥሪ ታማኝነት የለውም። ስለ ቀጣይቱ ኢትዮጵያችን ምላሽ የለውም። የኦሮሞ ድርጅቶችና ተከታዮቻቸው ሰሞነኛ ጥሪ ኢትዮጵያን ወደ ዲሞክራሲ በሚወስደው ረጅም ጉዞ ውስጥ እንዲገባ ካላደረገ ኢትዮጵያዊነት ዝምታውን ሰብሮ ሊያብር አይችልም። የኦሮሞ ጥያቄ ከሌሎች ተለይቶ ለብቻው እልባት ሊያገኝ አይችልም። ከኦጋዴን እስከ ራያና አዘቦ፣ ከጋምቤላ እስከ አፋር፣ ከደቡብ እስከ ሰሜን ያገዛዙ ምህረት አልባ ክንድ ህልውናውን ያላደቀቀው የትኛውንም ቋንቋ ተናጋሪ መገኘት ዘበት ነው። አገዛዙ ለትግሬዎች ብቻ የተመቸ ነው። ወያኔን ባቆሙት ግልገል ፋሽስት ድርጅቶች መካከል የመከፋፈል አዝማሚያ ቢታይም የአገዛዙን አወዳደቅ ያፋጥናል የሚለው ግምት የተቻኮለ ድምዳሜ ነው። ባለብረት እጁ ህወሓት ጥቅመኞቹን አሰባስቦ አምባገነናዊ ሆኖ ከመቀጠል የሚገታው ኃይል ይኖረዋል ብሎ መጠበቅ የዋህነት ነው። ወያኔና አጋሮቹ ትከሻ ለትከሻ ቢገፋፉም ይህ ሁኔታ የተከሰተው አብዛኛው የኢትዮጵያ ህዝብ በኦነግ ቅስቀሳ ላይ ጥርጣሬ ስላለው ነው። ከበዛም በፈዘዘ የተቃውሞ እንቅስቃሴ ወያኔዎች ቢደናገጡም ስር ነቀሉ ለውጥ መሪ የለውም። የክፍፍል መንፈሱን ክፍተት ለፖለቲካዊ ግብ በመጠቀም ያገዛዙን የዝምታ መክሰም ለማፋጠን የራሳችን የቤት ሥራ ማጠናቀቁ ቀዳሚ ጉዳይ ነው። የኢትዮጵያን ህልውና በደለደለ መሰረት አጽንተን ለቀጣዩ ትውልድ ለማሸጋገር አንድ ብቸኛ አማራጭ ብቻ ነው ያለን። ለዚህ ዘመን ለጣለው ትውልዳዊ የማንነት ዕዳ ክንውን ተቀዳሚ ተግባር ወያኔን በቃህ ብለን ለማስቆም አገራችንን ከትርምስ ማዳንና ህዝባችንንም ለፍትሐዊ ዲሞክራሲያዊ እኩልነት ለዲሞክራሲያዊ ስርዓት ጎዳና ውስጥ እንዲገባ ማድረግ ከሆነ አሰላለፋችን፣ ምርጫችን አንድ ብቻ ነው። እሱም ኢትዮጵያዊነት ላይ በቆመ ብሔራዊ አጀንዳ መጠቃለል ብቻ ነው። በዜግነት ላይ ብቻ የሚቆም ማዕከላዊ መንግስት የሚያበጅልን ሆደ ሰፊ፣ ከሴራ የነጻ፣ ከጥላቻ የተፋታ፣ ከቂም በቀል የራቀና አቻችሎ የተጋረጠውን አደጋ የሚያሻግር አመራር የግድ ያስፈልገናል። እያዘገመ ከሚከስመው ወያኔ በጎ ነገር አይተርፋንም። ከዛሬ ወደ ነገ የሚወስደን ድልድይ በጠንካራ ማህበረ ፖለቲካዊ ጥቦች የሚያዋቅር አመራር ያስፈልገናል። ያሳለፍናቸው የምዕት ዓመታት ሀገራዊ መከራዎች ክምር ችግር አሸክሞናል። በፊታችን ላይ ያለው የመከራው አሻ ባንድነታችን ላይ ጸንተን ወያኔን አባረን ለመሻገር ካልተስተካከል ወደ መበታተን የምንቀረብበትን የተጠመደ የሰዓት ቦምብ ድሜ እንደሚያፋጥነው ለማስገንዘብ ነብይ መሆንን አይጠይቅም። ድል ለኢትዮጵያ ሕዝብ።